ሰላም ጤና ስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የታህሳስ 23 2015 ዓ.ም ምሽት የጋቢና ቪ መሰናዶ ጀምሯል መልካም የአውሮፓውያን አዲስ ዓመትን ተመኝተናል አመቱ ከ2022 ወደ 2023 ተሸጋግሯል መልካም ዘመን እንዲሆንላችሁ እንመኛለን እንደገረመው መሰናዶን በመምራት ኤልያስ አስማረ በቅንብሩ አብራችሁ የምናመሽ ይሆናል ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ሰናይ ናቸው ያልናቸው ነው መራርጠን ያዝንላችሁ ሙዚቃና ሌሎች ጥንቅሮችን ማካተናል አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን ሁለት ጋናውያን ወጣቶች ዓለም አቀፍ የንግዱን ኢንዱስትሪ እየተከታተሉ ይገኛሉ። አሮጌ ልብሶች ተደግመው እንዲለበሱ እንዲሁም ደግሞ ወደ ፋሽን እንዲመጡ እያደረጉ ነው። በእነሱ ዙሪያ ሮይተርስ ያጠናቀረውን ዘገባ ቀጥ ያቀርብላችኋለሁ። በጋና ዋና ከተማ አክራ ቀለም የተነከሩ ከነከራዎችን የለበሱ ትላልቅ ጃኬቶችና አዲዳስ ያጠለቁ ወጣቶች በመርከቦቹ ስፍራ ባሉ ኮንቴነሮች ውስጥ ተሰባስበዋል። ዲጂዮም የቆዩ አፍሮቢት ሙዚቃዎችን ያጫውታል። ይህ የቆዩ ቃዎች የሚዘከሩበት የራት ግብዣ የተጀመረው በ23 ዓመት ወጣቶቹ ፕሪንስ ኩዌስትና በጀምስ ኤደም ዶዳርቲ ነው። ሁለቱ ወጣቶች በአንድ ዓላማ የተጣመሩ ሲሆን እኩዮቻቸው የቆዩ ልብሶችን እንዲገዙ በማበረታታት ፈጣን የሆነውን የዓለም የፋሽን ኢንዱስትሪ እየተገዳደሩ ነው። Prince Quest.
We all know recycling helps the environment.
የቆዩ ልብሶችን የምትለብስ ከሆነ አዲስ ልብስ የሚመረትበትን ጥሬቃ እየተጠቀምን ስላልሆነ አካባቢያችንን እየተንከባከብን ነው ማለት ነው።
Quest ይሄንን የሚለው TT Vintage Shop በተሰኘው የእሱና የዳርቲ የኦንላይን ሱቅ ፊት ሆኖ ነው። Prince በድጋሚ
When I come and I see people ask so what I
ሐሳቡ ሁሉም ሰው የድሮቃዎችን እንዲገበያይ ነው። ምክንያቱ ደግሞ ሰዎች የተገለገሉባቸው ቃዎች ደረጃና ክብር የሌላቸው ብቻ አይደሉም። የድሮ ቃዎችን መግዛት ነገሮችን መልሶ በጥቅም ላይ ለማዋል ይረዳል።
ጋና በየሳምንቱ ከቻይናና ከምዕራብ ዓለም 15 ሚሊዮን ቃዎችን በጅምላ ተቀበላለች። እነዚህ ቃዎች በውድ ዋጋ የሚገዙ ቢሆንም ጥራታቸው ግን አጠራጣሪ ነው። ከዚህ ውስጥም 40 በመቶ የሚሆነው የከተማ ቆሻሻ እንደሚሆን ተቀማጭነቱን በዩናይትድ ስቴትስ ያደረገ ተቋም አስታውቋል። አብዛኛው አዲስም ሆነ ያረጀ ቃ በአክራ በሚገኘው በአፍሪካ ግዙፍ በሆነው የጨርቃጨርቅ ፋብሪካ በኩል ያልፋል። ካናማንቶ የተሰኘው ይኸው ፋብሪካ ልብሶቹን እንደየጥራት ደረጃቸው እየለየ አሽጎ ይሸጣል። አብዛኞቹን የሳምንት ቀናትም ፕሪንስ እና ዳርቲ በካንታማንቶ ሀገር ውስጥ ከገቡና ጥራት ካላቸው ልብሶች ውስጥ መርጠው በድረገጽና በኢንስታግራም ገጾቻቸው ላይ ለመሸጥ እዚህ ተቋም ፊት ለፊት በሌሊት ይሰበሰባሉ። እነሱ ጋና ውስጥ ብቻ ሳይሆን በዓለም ዙሪያ ላሉ ተከታዮቻቸውም ነው የሚሸጡት። በድጋሚ በጥቅም ላይ የሚውል ልብስን መገበያየት የፋሽን ኢንዱስትሪው በአካባቢ ላይ የሚያደርሰውን ተጽዕኖ ለመቀነስ ብቻ ሳይሆን ደንበኞቻቸው ከዘመኑ ለየት ያለ የአለባበስ ዘይቤ እንዲኖራቸው እንደሚያደርግም ያምናሉ። መልእክታቸው ግልጽ ነው። በድጋሚ በጥቅም ላይ የሚውሉ ልብሶችን በመጠቀም ለውጥ እናምጣ ይላሉ። ማይራ ዳቪስ ከዝግጅት ውጪ ያገኘናት ወጣት ናት።
Remove the whole notion of is you wear vintage only when you're poor.
የድሮ አሊያም ሰልባጅ ልብሶችን የምትለብሰው ድሃ ስለሆንክ አሊያም ገንዘብ ስለሌለህ ነው የሚለውን አስተሳሰብ ማስወገድ ያስፈልጋል።
ማይራ አክላም እንዴት ላለች?
It's been here for years. It's just
አመታት ሆኖታል። ከሚገባው በላይ ያለ ተጨማሪ ማምረት ለምን አስፈለገ?
የጋና ወደቦች ከምዕራብ ዓለም በሚመጡ የልብስ ክምሮች ተጨናንቀዋል። ይሁን እንጂ የድሮ ልብሶች የመልበስ አነሳሽ የሆኑት ወጣቶች እኩዮቻቸው የቆዩ ልብሶችን ደግሞ እንዲለብሱ በጽናት እያበረታቱ ይገኛሉ። ፕሪንስ ኩዌስት በድጋሚ
We are trying to connect the vintage community, the sellers.
ሁላችንም ማቀኛ ከሆን ነገሮችን መልሶ በጥቅም ላይ መዋል አከባቢን እንደሚጠቅም እናውቃለን። አዲስ ልብሶች ሳይሆኑ የቆዩ ልብሶችን ለመልበስ ከመረጥክ በዚህ መንገድ ድጋሚ ልብስ ለማምረት የምንጠቀምበትን ጥሬቃ እንዲቆይ በማድረግ አከባቢህን እያገዝክ ነው ማለት ነው።
እዚህ መሰናዶ አጋር መስራች የሆነው ጀምስ ኤደምም የሚጨምረዋለው
Okay, so basically the idea of everything right now is just to inspire everybody.
ሐሳባችን አሁን ሁሉም ሰው የቆዩ ልብሶችን እንዲገበያይ በማድረግ የቆዩ ልብሶች ክብር የላቸውም የሚለውን አስተሳሰብ ለመለወጥ ነው። ሰዎች የቆዩና ጥንታዊ ነገሮችን መገበያየታቸው እቃዎችን መልሶ ለጥቅም ለማዋል አስፈልጊ ነው።
ፕሪንስ ኩዌስት ዛሬ ልብሶቹን ለማግኘት እንዴት እንደምትታገሉ ያስረዳል።
ለምጥቼ እኔ የምሸጠውን ሰዎች ሲሸጡ ሳይ በጣም ፈራው። ብቻ ላውቅም አርፍጄም ስለመጣ ይሆናል። ዘግቼ ስመጣና ነገሮችን ስመለከት አንዳንዴ ተስፋ ያስቆርጥኛል። ምክንያቱም እነሱም ሆነ እኔ ተመሳሳይ ነገር እየፈለግን መሆኑን አውቃለሁ። ይገባሃል አይደል? ስለዚህ እዚህ ቦታ መጥቼ ተስፋ ላለመቁረጥ በቶሎ ቀድሜ መገኘት አለብኝ።
ፕሪንስ ከዚህ በተጨማሪም የንግድ ትስስርን ለመፍጠር እየጣረን ነው ይላል።
በቪንቴጅ ኮሚኒቲ ደስተለሽ
በድረገጾች ላይ የቆዩ እቃዎችን ከሚሸጡ ማህበረሰቦች ጋር እቃቸውን በአካል ይዘው መጥተው እንዲያሳዩ ግንኙነት ለመመስረት እየጣርን እንገኛለን። ከስልካቸው ወጣ ብለው በቀጥታ ከሚገዟቸው ማህበረሰቦች ጋር እንዲገናኙ እድሉን ፈጥረናል።
ማራዳብስ በዚህ ጉዳይ ላይ የምትለው አላት።
Remove the whole notion of is you wear vintage only when
ድሃ ስትሆን ብቻ የቆየ ልብስ የተለበሰ ልብስ ትለብሳለህ የሚለውን ነገር መተው። ጉቺ የተሰኘውን ልብስ የምትለብሰው ጉቺ ስለሆነ ብቻ ከሆነ ይሄ አላዋቂ ያስመስልሃል። ማህበረሰቡን የማይበክል ልብስ መግዛት ይቻላል እኮ ለአመታት እዚህ ቆይቷል ገዝቶ መልበስም ይቻላል።
ዳግም ገብሬ በአዲስ አበባ ነው ተወልዶ ያደገው። ከልጅነቱ ጀምሮ የስዕል ፍላጎት እንደነበረው ይናገራል። የሁለተኛ ደረጃ ትምህርቱን ጨርሶ ወደ ዩኒቨርሲቲ በመግባት በሜካኒካል ምህንድስና ተመርቋል። ከዛ በኋላ ግን ከልጅነቱ ጀምሮ በውስጥ ወደነበረው የስዕል ጥበብ ስራ ገብቷል። አሁን ግዜ ዳግም የክር ስዕል ጥበብ ወይም ደግሞ ስትሪንግ አርት ስራ ላይ የተሰማራ ወጣት ነው። ከገብረ ሚካኤል ገብረ መድህን ጋር ያደረጉት ቆይታ ቀጥሎ ይቀርባል።
አመሰግናለሁ በጣም ዳግም ገብሬ። እስኪ ራስህን አስተዋውቅ።
ወልጄ ያደኩት አዲስ አበባ ነው። ከኬጂ እስከ 10ኛ ክፍል ሰላም የህፃናት ማሳደጊያ መንደር ብዙዎች ያውቁታል። ታዋቂ ትምህርት ቤት ነው። እዛ ነው እስከ 10 የነበረኝን ትምህርት የጨረስኩት። ጥሩ ቆይታ፣ ጥሩ የትምህርት ጊዜን አሳልፌያለሁ። ለመቀጠል ደግሞ የመሰናዶ ትምህርቴን ወደ ወንድራድ ለጃዝማች ወንድራድ መሰናዶ ትምህርት ቤት 11 እና 12 እስከ 2006 አመዘመረት አጠናቅቄ ከዛ ወደ ዩኒቨርሲቲ የእድሜን 4 አመታት የሚሆነው ደግሞ ከአዲስ አበባ በመውጣት ወደ ደቡብ ወሎ ዩኒቨርሲቲ ኮምቦልቻ ሳይንስ ኤንድ ኢንስቲትዩት ቴክኖሎጂ እዛ በመሄድ ሜካኒካል ኢንጂነሪንግ አጥንቻለሁ። አሪፍ የሚባል ውጤት ይዤ ነው የተመለስኩት። በዛውም ደግሞ ጥሩ የሆኑ ውጣውረዶችን ህይወት ምን ማለት እንደሆነ ወጣትነት በምን እንደሚፈተን ራስን ማወቅ ምን ማለት እንደሆነ የጀመርኩበት በዛ በዩኒቨርሲቲ ህይወቴ ነውና ብዙ ነገሮችን አስተምሮኛል። ጥሩ ቆይታ ነበር።
ከዚህ ሙያ ጋር እንዴት ተዋወቅ?
የሙያችን ዘርፍ የክር ጥበብ ነው የሚባለው። በውጪዎቹ ስትሪንግ አርት ይሉታል። ወደኛ ሀገር ዶሚኔት ያደረገ ያለ የሥራ ዘርፍ ነው። ወጣቶቹ በተለይ ከዩኒቨርሲቲ በአርክቴክቸር እንደኔው ደግሞ በኢንጂነሪንግ የጨረሱ ሰዎች ከሥራው ጋር ቀረቤታ አላላቸው። የስዕል ተሰጥኦ ይጠይቃል። እኔ ደግሞ ከልጅነቴ ጀምሮ በጣም የስዕል አፍቃሪ ነኝ። ለስዕል የመማረክ አይነት ነገር ነበርና ዩኒቨርሲቲን ጨርሼ እንደመጣው ክረምት ላይ ነው አስተውሳለሁና ኦልሞስት 4 አመት እየጠጋ ነውና በዛን ጊዜ ነበር በቲቪ ላይ ያየሁት መጀመሪያ ይሄንን የክር ጥበብ እና ደነቀ። ስዕልን በእርሳስ በብሩሽ በተለያዩ ነገሮች ሞከር ነበር ለራሴ ክረምቱን ለማሳለፍ ራሴን ስለሚያዝናናኝ። በዚህ አጋጣሚ በሚስማር መሰራት መቻሉን ሳቅ በጣም የተደነኩትና ለምን ራሴ አልሞክረውም የሚል በሚኖርበት ሰፈር ውስጥ የኢንዱስትሪ ቪሌጅ አለና ብዙ የእንጨት ስራዎች የቤት እቃዎች ቁሳቁሶች የሚወጡበት መንደር ነው፣ የኢንዱስትሪ መንደር። እዛ ደግሞ አሁን እኔ የምልህን የክር ጥበብ መስሪያ ግብአት የሆኑ እቃዎችን እነሱም ለሶፋ ለተለያዩ ለፈርኒቸር የሚጠቀሙበት እቃ ተመሳሳይ ነው። በዚህ አጋጣሚ ዩቲዩብ ላይ ቪዲዮዎችን ማየት ጀመርኩኝ። ግራጁዌት አድርጌ የመጣሁበት ዲፓርትመንት ሜካኒካል ኢንጂነሪንግ በቀላሉ ትልቅ ውጤት ላላቸውም ሰዎች በቀላሉ ስራ የሚገኝበት አልነበረምና ስራ እስከማገኝ ድረስ ለምን አልሞከረውም? ለምን ውስጥ ያለው ነገር እችላለሁ የሚል መንፈስ እና ተነሳሽነት በመኖሩ በውስጤ ሄድኩኝ እቃዎችን መጠየቅ ጀመርኩኝ ሰዎችም ይሰጡኝ ጀመረ ግባቶችን ሰብስቤ ባለው ማቴሪያል መሞከር ጀመርኩ እንዳልኩ በሰዎቹ ዘንድ የነበረው ተቀባይነት በጣም አሜዚንግ ነበር በጣም ያ ደግሞ በጣም ተነሳሽነት ፈጠረብኝ ምናልባት የመጀመሪያ የሰራዬ ላይ ሰዎች አይተው ወይ ምንድነው ይሄ አይነት ነገር ቢፈጠር ኖሮ ዛሬ የደረስኩበት ደረጃ ላይ ላልደርስ ይችል ነበር በዛው ቀጠልኩ ራሴን ማበረታት ጀመርኩ ቤተሰብ ጋር በጣም ያምራል እኔ ትንሽ ሞክሬ ያስጠላኝን ስራ እናቴ ተውንጂ አንተ ይሄንን ቲቪው ጋር አስቀምጠው ምናምን የሚሉ ነገሮች ሲመጡ በደንብ ተባበት
አሁን ከሳልካቸው ስዕሎች ወይ ተሰራቻቸው የክር ጥበብ ስራዎች ተለያዩ ስዕሎችን ያያየን ነውና ስራህ ምን ያህል ይተዋወቀ ነው ምን ያህል ያደገ ነው
ምናልባት አነሳሴ ዛሬ ለደረስኩበት ደረጃ ትልቅ ነገር ነው ገንዘብን ፈልጌ አልጀመርኩትም እንዳልኩ ስራ ፈልግ ነበር በተመረኩበት ሙያ ከዛ ግን የክር ጥበቡን ጀምሬ ሰዎች ጋር ገና ተቀባይነት ያላገኘ ነገር ቀጥታ ወጣ ሽያጭ አትፈጸምና በዛ መንገድ ትንሽ በጣም ብዙ ቻሌንጆች አጋጥሞኝ ነበር እቃውን መገዛበት ማቴሪያል አልነበረኝ ካጠገቤ የነበሩት ያው እናትና አባቴ ሰፖርት ያደርጉኛል በዛ ነው የዘለኩትና ሰዎች ጋር ከሙያው ጋር በጣም ብዙ ታዋቂ ሰዎችን ጨምሮ በዚህ አጋጣሚ ሂስም ያደርጉኛል ይሄንን ብጨምርበት ይሄ ቢቀር ምስማሩ እንዳይታይ ብታረገው እና የመሳሰሉ ብዙ አይነት አስተያየቶች እነዚህ ነገሮች እየተሰጠ ይመጣው ምናልባት አንዳንዴ ገንዘብ ሳይኖራቸው የራሳቸውን ታለንት መጀመር ወደ ቢዝነስ ለመቀየር ለሚፈልጉ ሰዎች ትልቅ ማሳያ ነኝ ትልቅ እምነት እንዲጥሉብኝ እኔም ላይ ራሳቸውም ላይ ትልቅ እምነት ምንም ሳይኖር ከምንም ተነስተ ትልቅ ደረጃ መድረስ እንደሚቻል ህይወት አስተምሮኛል በደንብ ሙያውንም አክብሬው ውስጥ ያለውንም ተሰጥቶ አክብሬው ከጥበብ ጋር ሳልጣላ ሰዎች ፈልገውት አምነውበት ቅርሳቸው እንደሚሆን ይሄ ቃምነውበት ነው ገዝተውኝ የሚሄዱትና አሪፍ ገበያ አለኝ የራሴን የሆነ ኤግዚቢሽን አዘጋጅቼ ጋላሪ አዘጋጅቼ ደግሞ እንዳልኩ የሰራዋቸው የሰራውት ያለውን ፕሮጀክት አውጥቼ ትልቅ ደረጃ መድረስ ይፈልግ አይነት ሰው ነኝ።
ይሄ ስራ ራስህን ምን ያህል ለውጥሃል? ምን ለውጣየህ እዚህ ስራ ከተሰማራህ በኋላ?
ሁሉም ስራ የሚፈተናቸውን አይነት ነገር ነው የፈተነው የክር ስራ። ግን ሲመስለኝ ይሄ ትንሽ ጠንከር ይላል። ያልተለመደ ነገርን ኢትዮጵያ ውስጥ ለማስተዋወቅ መሞከር ባለንበት ኢኮኖሚክ ስታተስ ትንሽ ከበድ ይላልና ያንን ትንሽ የመጀመሪያውን ደረጃ የመጀመሪያውን እርከን አልፈዋለሁ። ስትሪት አርት ነው እንደ ስትሪት አርት ነው እየሰራሁት ያለሁት በደንብ ደግሞ አግዙኛል። እዛ ጋር መሆኔ ሰዎች እየሰራው ኮሜንቶችንም እንድቀበል ያለውበት ደረጃ ትግስት እንዳለኝ ታታሪ እንደሆንኩኝ ውስጤ ትልቅ ጥበብ እንዳለ ከዚህ በላይ ማውጣት እንደምችል እነዚህ ነገሮች ሁሉ ሰዎች እየመጡ የነገሩኝ እቤቴ ቁጭ ብዬ ወይ ማይሆኑ ኢንተርኔት ላይ ማይሆኑ ቪዲዮዎችን እያየሁ ሳይሆን ካገኘሁት ዩቲዩብ ላይ ካየሁት ለሞከረው ብዬ ከተነሳሁት ነገር በዛውም አልቀረውም እቤቴ ውስጥ ብቻ አይደለም የሞከርኩት እስኪ ነገር እሸጣለሁ ወይ ብዬም ወጥቼ ተጋፍጫለሁ እንዳልከው ለጠየቀኝ ጥያቄ ደግሞ ራስህን እንዴት አገኘው እኮ ነገር ለራሴ ሰጣቸው መልሶች አሉ። ዳግም ለካ ብዙ ነገር ውስጥ ያለስ ልጅ ነው እነተም ይችላልው እነተም ተስፋ መቁረጥ የለብኝም ስራን ቁጭ ብዬ መፈለግ የለብኝም ለብዙ ለኢትዮጵያ ወጣቶች ደግሞ ለማስተላለፍ ያለ መልእክት ባይቀመጡ ቢሞክሩ ውስጣቸው ያለው ግጥምም ከሆነ ድምጽም ከሆነ ምንም ነገር ቢሞክሩ እና ግን መሞከር ብቻ ሳይሆን ፊድባክ እንዲሰጣቸው ሰዎች ጋር ቢያወጡት ዲጂታል ዘመን ላይ ያለነው በጣም ባጭር ጊዜ ውስጥ ራሳቸው ላይ ትልቅ ለውጥ ሊያመጡ ይችላሉ ብዬ አስባለሁ። እና ራሴን በደንብ አግኝቼበታለሁ እንዳልኩም በዜሮ ኢኒሻል ነው የተነሳሁት። ለሶስት አመታት ያህል ትንሽ ተቸግሬ ነበር ሰዎች ወደ እኔ ለመሰልጠን ቢመጡ ብቻ ነበር የዘለኩት። ከዛም በኋላ ግን ያው ኢንካም ጀመረ ብቻዬን ስራዎች ሲበዙ ደግሞ ብቻን አሰራመና ልጆች አሰለጠንኩኝ አሁን ኦልሞስት ወደ 6 ልጆች ከኔ ጋር አብረው ይሰራሉ እነዚህ ልጆች አምነውብኝ ነው የመጡት ብዙ ነገር ያሳየናል ብዙ ነገር ያስተምረናል እሱ ህይወቱን ለውጣል እኛም ህይወታችንን ይለውጥልናል ብለው ነው የመጡትና ውስጣቸው ያለው ነገር ለማውጣት ነው ሁሌም የሚሞክረው አብረውኝ እየሰሩ አብረን እንድንለውጥ ከነሱም ደግሞ አዳዲስ ሐሳቦችን ሰማለሁ ሁሌም ኦፕን ነኝ እነሱም የኔን ሐሳብ ይቀበሉኛል በዚህ መንገድ ነው እየቀጠልን ያለነው ያው ሳይኖረኝ ነው የጀመርኩት ቢኖረኝም ባይኖረኝም አላቆም ግን ለውጥ መቸገር አንዱ የለውጥ ሂደት ነው ብዬ ማመን አይነት ሰው ነኝና ከነበርኩበት ደግሞ በጣም ትልቅ ለውጥ አለኝ እንዳልከው ግን ስራውን ለማሳደግ ተግዳሮት ከሆኑብኝ ነገሮች ውስጥ ፋይናንስ አንዱ ነውና ትልቁ ሌሎችም አሉ የራሴ ገንዘብ አያያዝ ምናምን ራስ ላይ በደንብ መስራት እንዳለብኝ አቃለሁ እየሰራሁም ነው ራሴ ላይ ከዛ ውጪ ኢንቨስት የሚያደርግብኝ ሰው ደግሞ ባገኝ አብረን ማደግ እንችላለን ባይ
በጣም ነው አመሰግናለሁ ጥሩ ቆይታ ነበረን ዳግም መልካም ስራ እንመኛለን
እኔም በጣም ነው አመሰግናለሁ
ከቅርብ ጊዜያት ወዲህ በማህበራዊ ድረገጾች ላይ በተለያዩ ምክንያቶች ራሳቸውን ያጠፉ ሰዎችን ዜና መስማት እየተደጋገመ ሄዷል። ምንም እንኳን ሰዎች ራሳቸውን የሚያጠፉባቸው የተለያዩ ምክንያቶች ቢኖሩም በዋናነት ግን ተስፋ መቁረጥና ድባቴ እንደ ምክንያት ይነሳሉ። በድባቴና ራስን ማጥፋት ዙሪያ በአጠቃላይ የጤና ሐኪምና የስነ አእምሮ ሕክምና ሬዚደንት ኮንት ከዶክተር ስጢፋኖስ እንዳላማው ጋር በዚህ ሳምንት ያደረኩት ቆይታ ቀጥሎ ይቀርባል።
አመሰግናለሁ እድሉ ስለተሰጠኝ ያው ዶክተር ስጢፋኖስ እንዳላማው ባላለሁ ሜዲካል ዶክተር ነኝ በተጨማሪም በስነ አእምሮ ሕክምና ስፔሻላይዝ እያደረኩ እገኛለሁ
እሺ ዶክተር በድጋሚ አመሰግናለሁ እንግዲህ በተለያዩ ማህበራዊ ሚዲያዎች ላይ የራስህን ከስነልቦና ጋር የተያዙ ነገሮችን ትጽፋለህ ሰሞኑን ደግሞ ስለ ድብርት ህመም ጽፈ ነበረ የድብርት ህመም ከጊዜ ወደ ጊዜ እየጨመረ እንደመጣም በጣም ብዙዎች ይናገራሉ የድብርት ህመም እንዲጨምር አድርጓል የምትለው ነገር ምንድን ነው
በተለይ በቅርብ ጊዜያት ውስጥ ማህበራችን የድብርት ህመም በተለያየ አጋጣሚ ቁጥሩ በዝቶ እናያለን ምናልባትም እንግዲህ ለቁጥሩ መብዛት አንድም የአዌርነስ ወይም ደግሞ የግንዛቤ መሻሻሎችን እንደ ምክር ልናነሳ እንችላለን ማለት ሰው የሚሰማውን ስሜት ሳይደብቅ በሶሻል ሚዲያም ሊሆን ይችላል ከባለሙያም ጋር መነጋገር ስለጀመረ እና ወደ አህዱ ዓለም ማምጣት ስለጀመሩ ሊሆን ይችላል አንደኛው ሁለተኛው እንጨምር ምክንያት ሆኗል ብዬ ማስበው እንግዲህ ሀገሪቱ ያለች አጣብቂኝ እሱንም እንደ ምክንያት ልናነሳ እንችላለን ያው እንግዲህ የተለያዩ መጽሐፍት እንደሚሉት ለድብርት ህመም መንስኤው ብዙ ነው አንደኛው እንደ መንስኤ እኛ የምናነሳው እንደዚህ ስትረሰሮች ወይንም ደግሞ ጭንቀት የሚፈጥሩ ነገሮች ድብርትን ከማባባስን በተጨማሪ ተጋላጭነትን ይጨምራሉ የሚል የተለያዩ ጥናቶች አሉና የሀገሪቱ ሁኔታም ያው እንግዲህ ከፍተኛ ሚና ይኖረዋል ብዬ አስባለሁ።
ባልቴ ወይም ድብርት ስንል ከሌላ የአእምሮ ህመሞች በምንድን ነው የሚለየው?
የተለያዩ አይነት የስነ አእምሮ ህመሞች ይገኛሉ። እንግዲህ በስነ አእምሮ ባለሙያ DSM-5 ወይም ደግሞ ዲያግኖስቲክ ስታቲስቲካል ማኑዋል የሚባል ህመሞችን የሚለይልን ማኑዋል አለ። እሱ ላይ እንግዲህ ለብቻቸው ከተቀመጡ ህመሞች መካከል አንደኛው ድብርት ህመሞች ወይም ደግሞ በእንግሊዝኛው ዲፕሬሲቭ ዲስኦርደርስ የሚባሉ ናቸው። ብዙ አይነት ናቸው። ሜጀር ዲፕሬሲቭ ዲስኦርደር እንግዲህ ወደ አማርኛው በግርድፉን መልሰው ከተባለ ከባድ የድብርት ህመምም ጨምሮ ሌሎች አይነት በወስ ምክንያት የሚመጡ በመድኃኒት ምክንያት የሚመጡ ሌላም አይነት የድብርት ህመሞች ይገኛሉ። ከሌላው አይነት የአእምሮ ህመም የሚለዩት እንግዲህ አንደኛ ሳዩስ ምልክት የተለየ መሆኑ ነው። የድብርት ስሜት እንዳለ ሆኖ በተጨማሪም ሌሎች ወደ 8 ገደማ ተጨማሪ ምልክቶችን እንደ ምልክት ማንሳት እንችላለን ማለት ነው። ስለዚህ ምልክቶችን ታሳቢ በማድረግ ከሌሎች አይምሮ ህመሞች መለየት እንችላለን ማለት ነው።
በአብዛኛው እንግዲህ እንደ ባለሙያ በእድሜ ማኳያ ሊሆን ይችላል። የትኛው ማህበረሰብ ክፍል ነው በድባቴ በአሁን ሰዓት እየተጠቃ ያለው?
ይሄ ራሱን የቻለ ጥናት ሊፈልግ ይችላል። ግን ያው እንግዲህ ባለኝ ልምድ ወይም ደግሞ እንግዲህ እኔ በማያቸው ታካሚዎች አማካኝነት ከሱ ተነስቼ በብዛት እንግዲህ መጽሐፉም እንደሚለው ፒክ ኤጅ ወይንም ደግሞ ድብርት አብሶ የሚከሰትበት እድሜ ከ20ዎቹ እስከ 30ዎቹ ባለው የእድሜ እርከን ውስጥ ነው የሚሆነው። ይህ ሲባል ግን ሌሎች የእድሜ እርከኖች ለድብርት አይጋለጡ ማለት አይደለም። በብዛት እንግዲህ እኛ የምንሰራበት ኦፒዲ በብዛት የምናቸው የተለያዩ አይነት ታካሚዎች ይኖራሉ። ወጣቶችም ይኖራሉ፣ ጎልማሳዎችም እንዲሁም አለፍ ሲል በርሜ ገፋሉ ህፃናትም ያው እንግዲህ ለሪፖርት አይጋለጡ ማለት አይቻለም ግን ኮመንሊ ወይ ደግሞ በብዛት በኔ ኤክስፒሪየንስ ወጣቶችን በበለጠ የማከሙ ኤክስፒሪየንስ ነው ያለኝ በብዛት እነሱን ነው በሪፖርት ህመም ሲጠቁ ተቻልኩት።
ወጣቶችን በጣም ተጋላጭ የሚያደርጓቸው ወይም ደግሞ አንተ የተከስከውን የእድሜ እርከን ላይ ያሉ ከ20 እስከ 30 ያሉትን ተጋላጭ የሚያደርጓቸው ነገሮች ምንድናቸው?
አጋላጭ ምክንያቶች ብዙ ነገሮችን ማንሳት እንችላለን። እንግዲህ ሎጂካል ወይም ደግሞ ስነ ህይወታዊ ምክንያቶች በተጨማሪም ደግሞ የዘረመል ምክንያቶችን ማንሳት እንችላለን። ይሄ ጄኔቲክ ጉዳዮችን ማንሳት እንችላለን። በተጨማሪም ደግሞ ስነ ልቦናዊ ቀውሶችንም እንደ ምክንያት ማንሳት እንችላለን። ስለዚህ እነዚህን አጋላጭ ምክንያቶች ከግምት ውስጥ በማስገባት እንግዲህ በተለያዩ ጥናቶችም እንደተረጋገጠው ሲደመርም ያለው ጫና እነሱ ላይ እንግዲህ ከእድሜ እድሜ ሰዎች ሚና እየተለያየ ይመጣል እና አንድም ከእድሜ ጋር ተያይዞ በሚመጡ ጫናዎች ማለትም ዲስ የአሁን ህይወት መጀመር ሊኖርባቸው ይችላል። ብዙ ነገሮችን ኤክስፒሪየንስ የሚያደርጉበት እድሜ ነው። በተጨማሪም ደግሞ የሆርሞናል ለውጦችም ይኖራሉ። በተለይ ሴቶች ላይ ስትረሶችም ይኖራሉ። ማለት የተለያዩ አይነት ሚናዎች ይኖራሉ እና እነሱን ታሳቢ በማድረግ ይሄኛው እድሜ ቅድም የጠቀስነው ከሀያ እስከ ሰላሳ ያለው እድሜ በበለጠ ተጋላጭ ያደርገዋል ማለት ነው።
በማህበረሰባችን ውስጥ አእምሮ ጤና እንዲሁም ደግሞ ድባቴን ከመረዳት አኳያ ያለው የእውቀት መጠን እንዴት ያዩታል?
እንግዲህ የግንዛቤና የእውቀት መጠን እንግዲህ ባለኝ ልምድ መግለጽ ያክል እስከ ቅርብ ጊዜ ድረስ ብዙ ሰዎች ስለ አእምሮ ህመም ያላቸው ግንዛቤ እንብዛም የሚባል ነበረ። ያው ከቅርብ ጊዜያት ወዲህ ግን እንግዲህ በተለያዩ አልባትም እንግዲህ የመገናኛ ብዙሃን ሊሆኑ ይችላሉ፣ ሌሎችም የተማሩ ሰዎች በሚያደርጉት ንቅናቄ ወይም ደግሞ ግንዛቤ ለማስጨበጥ በሚያደርጉት እንቅስቃሴ ምክንያት ግንዛቤው ትንሽ ከፍ እያለ የመጣ ይመስለኛል። አሁን በተለይ ያለፉት የተወሰኑ ዓመታትን ካየን ብዙ ሰዎች ስለ አእምሮ ህመም ያላቸው ግንዛቤ በፊት ከነበረው የተወሰነ መሻሻል አለ። እስቲ ግን በቂ ነው ማለት አይቻልም።
ለምሳሌ በድባቴ የሚጠቁ ሰዎች ወይም ደግሞ ግለሰቦች ደርስባቸው የሚችሉ ጉዳቶች ምንድን ናቸው? ይሄ ነገር በጊዜ ካልታከምስ ምን አይነት አደጋ ይኖረዋል?
መልካም። ድብርት ሆነም የተለያዩ አይነት ጉዳቶችን በታማሚውም ላይ አለፍ ሲልም በማህበረሰቡ በቤተሰብ ላይ የተለያዩ አይነት ጫናዎችን ሊያሳልፍ ይችላል። ግለሰቡ ላይ የሚያደርሰው ጉዳት ብንመለከት እንግዲህ ድብርት ምልክቶች አንደኛው እንግዲህ ጽንስ ለማጥፋት ማሰብ ሲልም ደግሞ ራስን ለማጥፋት መሞከር አንዱ ነው እና ስለዚህ ራስን ለማጥፋት የበለጠ ተጋላጭ ይሆናሉ ማለት ነው። እንግዲህ ለተለያዩ ጥናቶች ዘገባ ከሆነ በድብርት ነው ከተጠቁ ሁለት ሶስተኞቹ ራሳቸውን ስለማጥፋት በአንድም በሌላ ምክንያት ሊያስቡ ይችላሉ። ከነዚህ ውስጥ ከአስር 15% ገደማዎቹ ደግሞ ይህንን ራስን ማጥፋት ነገር ይፈጽሙታል ማለት ነው። ስለዚህ ምጣኔው ከሌሎች ማህበረሰብ ክፍሎች ከፍ ያለው፣ ሌላም ደግሞ ስራቸው ላይ ከፍተኛ የሆነ ጫና ሊያሳድር ይችላል። እንግዲህ አንድ የአእምሮ ህመም ነው ለመባል በስራ ላይ በማህበራዊ ህይወት ላይ እና በሌሎች የህይወት ዘርፎች ላይ ከፍተኛ ተጽዕኖ ማድረሱ መለየት ይኖርብናል። አለበለዚያ በአእምሮ ህመም ደረጃ ላይሆን ይችላል ማለት ነው። ስለዚህ ማህበራዊ ጫናውም እጅግ ከፍ ያለ ይሆናል ማለት ነው። ሚፈልጉት ልክ ስራቸውን ላይሰሩ ይችላሉ፣ ፕሮዳክቲቭ ላይሆኑ ይችላሉ። ስለዚህ ኢኮኖሚካሊ ወይም ደግሞ በጫና ሊደርስባቸው ይችላል። ቤተሰቦቻቸውን በሚገባው ልክ ላያግዙ ይችላሉ። ይሄ አማች የተባለው ማህበረሰብ መስራት ካልቻለ ሀገሪቱ ላይ የከፍተኛ የሆነ ጫና ሊያስከትል ይችላል ማለት ነው። የተወሰኑት ጉዳቶች እነዚህን ይመስላሉ።
በእርግጥ አሁን ከቅርብ ጊዜ ወዲህ ደግሞ እጅግ ብዙ ራስን ማጥፋት ዜናዎችም እየሰማን ነው። ይሄ ነገር የሚዲያ ሽፋን ከማግኘት የመገናኛ ብዙሀን ከመኖሩ አንጻር ነው ወይስ እየጨመረ የመጣ ነገር ነው?
በእርግጥም ይህንን ጉዳይ እንግዲህ እንደዚህ ነው እንደዛ ነው ለማለት የራሱ የሆነ ዳሰሳ ይፈልጋል። ምናልባት ግላዊ የሆነ አመለካከቴም እዚህ ጋር ማንጸባረቅ ይኖርብኛል። ምናልባትም በቅርብ ጊዜ ተደጋግመው የምንሰማቸው ራስን የማጥፋት ዜናዎች አንድም የሚዲያው ተጽዕኖ ቀላል የሚባል አይመስልም። ሲደመር ደግሞ ያው እንግዲህ ድብርት ህመምም ያው ጥናት ቢፈልግም ግን ያው የተወሰነ ጨምር አይነት ነገሮችን እናስተውላለን በዕለት ተዕለት ስራችን ነው። ስለዚህ የድብርት መጠኑ እየጨመረ በሄደ ቁጥር አንደኛው የምንጠብቀው ነገር የራስን የመጉዳት ሀሳቦች ተደጋግመው ስለሚከሰቱባቸው ዲዛይን ዜናዎች ሊበዙ ይችላሉ ማለት ነው። እዚህ ጋር አጽንኦት ሰጥቼ የመናገር የምፈልገው ነገር የሚዲያዎች ዜናዎችን እንግዲህ በምንም ሳያጣሩ ወይም ደግሞ ምንም አይነት ሳንሱር ሳያደርጉ በተለያየ ሁነት ልቅ በሆነ ሁኔታ መንጠቃቸው በተለይ ሪስክ ላለባቸው ሰዎች ራስን ስለማጥፋት ስናስብ ፕሮቴክቲቭ ፋክተር እና ፕሪዲስፖዚንግ ፋክተር ወይንም ደግሞ አጋላጭ ምክንያቶች እና አቃቢ ምክንያቶች ብለን እንከፍላቸዋለን። አቃቢ ምክንያቶች በደንብ በጥሩ ሁኔታ አልነበሩላቸው ሰዎችን እንደ መገፋፋት ነው የምቆጥረው። ሱሳይድ ክላስተር የሚባል አለ እና ሱሳይድ ክላስተር ምንድን ነው? በተለይ በሚዲያዎች ስለ ራስን ስለማጥፋት አብዙ ሰው በተነገረ ቁጥር ሰዎች ራሳቸውን የማጥፋት ምጣኔያቸው ተለያዩ ሁኔታዎች ጨምር ይችላል የሚል ቲዮሪ ነው። ስለዚህ ማህበራዊ ሚዲያዎች እዚህ ጋር ጥንቃቄ እንዲያደርጉ መልካም ነው ማለት ነው።
እንግዲህ የተነጋገርን ያለ ነው ስለ ድባቴ ነው። ወጣቶችን በትምህርት ቤት ውስጥ ሊሆን ይችላል፣ በከፍተኛ የትምህርት ተቋማት ውስጥ ሊሆን ይችላል፣ ለድባቴ እንዳይጋለጡ እነሱን የማብቃት ወይም መረጃዎች ሊያገኙ የሚችሉበት ሁኔታ እንዴት ነው ሊመቻች የሚችለው?
ስለ ድብርት ተናን ታነሳን ላይቀር ወጣቱ ማህበረሰብ በደንብ ግንዛቤ ማስጨበጡ እጅግ በጣም ከፍተኛ የሆነ አስተዋጽኦ ይኖረዋል። ይህንን ለማድረግ እንግዲህ የተለያዩ መንገዶችን መጠቀም እንችላለን። ለምሳሌ የትምህርት ቤቶች ካውንስለሮች ይኖራሉ። እነሱን በደንብ ኃላፊነት በመስጠት እና በማውጣት ስለዚህ ጉዳይ በቂ የሆነ ግንዛቤ ሕክምና ሲያስፈልጋቸው ሕክምና ቦታ የሚያመሩበትን ሁኔታ በማመቻቸት የቤተሰብ እገዛ በደንብ እንዲያገኙ በማድረግ በተጨማሪም ደግሞ የስነ አእምሮ ሕክምና የሚሰጥባቸውን ቦታዎች በበቂ ሁኔታ በማስፋፋት እና ተደራሽ በማድረግ እነዚህ ነገሮች የበለጠ መከመን ግንዛቤ ማስጨበጥም ይቻላል ብዬ አስባለሁ። ሰዎችም እንግዲህ የስነ አእምሮ ህመም ሲያጋጥማቸው ወደ ህክምና ተቋማት መምጣትን መፍራት የለባቸው። እንግዲህ ብዙዎች የስነ አእምሮ ህክምና በየሆስፒታሎቹ ያለ አይመስላቸው፣ ግን እንደኔ መረጃ በተለይ በአዲስ አበባ ውስጥ አብዛኛዎቹ የመንግስት ሆስፒታሎች ስፔሻሊስት ሐኪም ጀምሮ ሳይካትሪ ነርስ ድረስ በመቅጠር የስነ ልቦና ህክምናውን በሚስጠት ላይ ይገኛሉ፣ እስከ ጤና ጣቢያ ድረስ ማለት ነው። ስለዚህ የትኛውም አይነት የስነ አእምሮ ህመም ምልክቶችን ሲያሳዩ ወደ ጤና ተቋማት በመሄድ ህክምናውን ማግኘት እና የተሻለ ህይወት መምራት ይችላሉ ብዬ መልዕክት ማስተላለፍ ፈልጋለሁ።
እሺ፣ ዶክተር ስጢፋኖስ ስለነበረን ቆይታ እጅግ አብዝቼ አመሰግናለሁ።
Yesterday, now's the time for us to say Happy New Year, Happy New Year.
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እጅግ አብዝተን እያመሰገንን የእሁድ ምሽት የታህሳስ 23 2015 ዓመተ ምህረት ወይም ደግሞ በአውሮፓውያኑ የአመቱ የመጀመሪያ ጃንዋሪ 1 2023 ዓመተ ምህረት መሰናዷችንን እዚህ ላይ ፈጽመናል። አዲሱ የአውሮፓውያን አመት እንግዲህ መልካም እንዲሆንላችሁ እንመኛለን። ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁ ቆይተናል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአማሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱን። ሰላም ጤና ስጥልን። ደህና ደሩ።